ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ። ዛሬ አብራችሁን ካመሻችሁ ቀጣዮቹን ጉዳዮች እናቀርብላችኋለን።
በጠቅላላ ሀሳቡ ምንድን ነው? የመለማመጃ መድረክ መስጠት ነው ለወጣቶች። ምክንያቱም ወጣቶች እንደምናውቀው አሁን ሬስፖንስብል ናቸው። አሁንም ግን ወደፊትም እነሱ ናቸው ይህንን አገር በተለያዩ የሙያ ዘርፍ የሚያገለግሉና የሚመሩ ማለት ነው።
የሰማችኋቸው የመብቶችና ዲሞክራሲ እድገት ማዕከል ኃላፊ የሆኑትን አቶ በፍቃዱ ኃይሉን ነው። በሀገራዊ ጉዳዮች ላይ የወጣቶችን ጤናማ ክርክርና ውይይት ለማበረታታት በቅርቡ ስለተጀመረው አንድ መርሃ ግብር ቆየት ብሎ ያጫውቱናል።
ጫናው በብዙ መንገድ ይመጣል። አንዳንድ ሰው እየረዳሽም ይመስለዋል። ኧረ ይሄ ነገር እኮ ምቺው ነገር አይመስልም፣ ከባድ ይመስላል፣ ሊቀርብሽ አይሻልም ብሎ ይሆናል አይደለም። ኮንፊደንሴሽን እየገደለው ግን ራሱን እንደ ድሩ ሰው ለማድረግ ይሞክራል።
ሰምራዊት ኢዛናን ነው የሰማናት። ሴቶችን በቴክኖሎጂ ዓለም ውስጥ የሚያበረታታ አንድ መርሃ ግብር አለ። ስለሱ መርሃ ግብር በሚናገረው መሰናዶ ውስጥ ሙሉ ሀሳቧን እናዳምጣለን። እኒና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ንጉሥ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ በፊት አጫጭር የዓለም ዜናዎችን እንሰማለን። ኤደን ገረመው።
አመሰግናለሁ ሀብታሙ። አድማጮች በድጋሚ እንደምን አመሻችኋል። የተባበሩት መንግስታት ድርጅት በኢትዮጵያ ከ1.5 ሚሊዮን በላይ የቀንድ ከብቶችና ላሞች በድርቁ የተነሳ ሞተዋል አለ። የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋኒ ዱጃሪክ ትላንት ለጋዜጠኞች በሰጡት ማብራሪያ በኢትዮጵያ 175 ሺህ የሚሆኑ ሰዎች በድርቁ የተነሳ ሲፈናቀሉ፣ ከ1.5 ሚሊዮን በላይ የሚሆኑ የቀንድ ከብቶች ደግሞ በውሃና በመኖ እጦት ሳቢያ መሞታቸውን አስታውቀዋል። የተባበሩት መንግስታት ድርጅትና አጋሮቹ እርዳታን በመጨመር ለ2.7 ሚሊዮን ሰዎች የሚደርስ የምግብ ድጋፍ ማድረሳቸውንም አስታውቀዋል። ከሳምንታት በፊትም 120 ሜትሪክ ቶን መድኃኒቶችና አልሚ ምግቦች በድርቅ በተጎዱ አካባቢዎች የምግብ እጥረት ላለባቸው ህጻናት እንዲደርስ መላኩንም ገልጸዋል። ይሁን እንጂ አሁንም ቢሆን እርዳታን ለማስፋፋት ተጨማሪ የገንዘብ ድጋፍ እንደሚያሻ ገልጸዋል። በአካባቢው ያለው ድርቅ ጎረቤት ሀገር ሶማሊያንም ማጥቃቱን ገልጸው በሶማሊያ 4.5 ሚሊዮን ሰዎች በድርቁ ሳቢያ መጎዳታቸውንና 670 ሺህ የሚሆኑ ሴቶች ወንዶችና ህጻናት ከመኖሪያ ቀያቸው መፈናቀላቸውንም ገልጸዋል። በሶማሊያ በአንዳንድ በድርቁ በተጎዱ ቦታዎች ካለፈው ህዳር ጀምሮ የውሃ ዋጋ በ72% መጨመሩን ገልጸዋል። ቃል አቀባዩ አክለውም ድርቁ በዚህ ከቀጠለ 1.4 ሚሊዮን የሚሆኑ እድሜያቸው ከአምስት ዓመት በታች የሆኑ ህጻናት በአጣዳፊ የምግብ እጥረት እንደሚጎዱም ገልጸዋል። በሶማሊያ ለ5.5 ሚሊዮን ሰዎች ድጋፍ ለማድረግ 1.5 ቢሊዮን ዶላር የሚያስፈልግ ሲሆን እስካሁን ድረስ ግን ከዚህ ገንዘብ ውስጥ 3.3% የሚሆነው ገንዘብ ብቻ መገኘቱን ገልጸዋል። በትላንትና ዕለት ታስቦ በዋለው ዓለም አቀፍ የሴቶች ቀን በሺዎች የሚቆጠሩ ሱዳናውያን በካርቱም ጸረ ወታደራዊ እንቅስቃሴና ተቃውሞ ሲያሰሙ ዋሉ። ተቃዋሚዎቹ ለዓለም አቀፍ የሴቶች ቀን በታቀደው ሰልፍ ላይ እንደ አውሮፓውያን አቆጣጠር በጥቅምት 25 2021 ዓ.ም ስልጣን የያዘውን ወታደራዊ መንግስት አውግዘዋል። የሱዳን የሲቪል ማህበረሰብ አንቂና የሰብአዊ መብት ተከራካሪ ሪል ሞአዝ ከአሜሪካ ድምጽ ጋር ባደረጉት ቆይታ የሱዳን ሴቶች ነጻነት፣ ሰላምና ፍትህን ይሻሉ ያሉ ሲሆን በአጠቃላይ በሀገሪቱ የታሰበው አይነት ለውጥ አልመጣም ብለዋል። የዩናይትድ ስቴትስ ምክትል ፕሬዝዳንት ካማላ ሃሪስ በነገው ዕለት ወደ ፖላንድና ሮሜኒያ በመጓዝ በሩሲያ ዩክሬን ወረራ ጉዳይ ላይ እንደሚወያዩ ይጠበቃል። ምክትል ፕሬዝዳንቱ በሁለቱ ሀገራት በሚኖራቸው ቆይታም ዋሽንግተን ከሀገራቱ ጎን እንደምትቆምና በቀጣይ ከሀገራቱ ጋር በወረራ ዙሪያ ስለሚሰሩ ስራዎች እንደሚወያዩም ተገልጿል። ሁለቱ ምስራቃዊ የኔቶ አባል ሀገራት በሩሲያ ጥቃት የተነሳ በውጥረት ላይ የሚገኙ ሲሆን ከዩክሬን ጋር በሚጋሩት ድንበር በኩልም ከፍተኛ ቁጥር ያለው ስደተኞችን በማስተናገድ ላይ ይገኛሉ። አንድ የዩናይትድ ስቴትስ ከፍተኛ ባለስልጣን ካማላ ሃሪስ የኔቶ አባል ሀገራት በሩሲያ ላይ የተጣሉትን ማዕቀቦች እንዴት ማስፈጸምና በጋራ መንቀሳቀስ እንደሚቻል ይወያያሉ ሲሉ ገልጸዋል። በሩሲያ ወረራ ምክንያትም ከ2 ሚሊዮን በላይ የሚሆኑ ስደተኞች የተፈናቀሉ ሲሆን ምክትል ፕሬዝዳንቷም በፖላንድ ከዩክሬን የመጡ ስደተኞች ጋር እንደሚወያዩና በቀጠናው ሰብአዊ ድጋፍ ዙሪያም እንደሚነጋገሩ ታውቋል። በተያያዘ ምክትል ፕሬዝዳንቷ በተመሳሳይ ጊዜ በፖላንድ ወርሳ ጉብኝት ከመያደርጉት ከካናዳው ጠቅላይ ሚኒስትር ጀስቲን ትሩዶ ጋር በአጠቃላይ ጉዳዮች ላይ እንደሚወያዩም ተገልጿል። አድማጮች ለሮም ምሽት ያዝነላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ቪኦኤ መሰናዶች ጋር ታመሹ ዘንድ ጋብዛለሁ። አይደን ገረመው ከዋሽንግተን ዲሲ።
ኤደንን ለጫጭሮቹ ዜናዎች እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ይህ መሰናዶ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አስቀድመን ወደ ያዝንላችሁ መሰናዶ እንሻገራለን። የመብቶችና ዲሞክራሲ እድገት ማዕከል ኢትዮጵያ ውስጥ የዲሞክራሲ ባህልን ለማሳደግ እየጣረ የሚገኝ ተቋም ነው። በቅርቡ በሀገራዊ ጉዳዮች ላይ የወጣቶችን ጤናማ ክርክርና ውይይት ለማበረታታት አንድ መርሃ ግብር ጀምሯል። የወጣቶችን የሀሳብ ልውውጥ ክርክርና ውይይት መድረክ ይባላል። የመድረኩን ግብና የመጪ ዘመን መዳረሻ ለማወቅ የተቋሙን ኃላፊ አቶ በፍቃዱ ኃይሉን በስልክ መስመር አግኝተናቸዋል።
በጠቅላላ ሀሳቡ ምንድን ነው? የመለማመጃ መድረክ መስጠት ነው ለወጣቶች። ምክንያቱም ወጣቶች ለምናውቀው አሁን ሪስፖንስብል ናቸው። አሁንም ግን ወደፊትም እነሱ ናቸው ይህንን አገር በተለያዩ የሙያ ዘርፍ የሚያገለግሉ እና የሚመሩ ማለት ነው። ስለዚህ ለዛ በዲሞክራሲያዊ ገድ መሰረታዊ የሚባሉ ኢትዮጵያውያንን እንደ ዜጎች የሚያከራክሩ እና በተለያየ አቅጣጫ የሚያወያዩ ሀሳቦችን እያነሱ እንዲሟገቱ እና በሙግቱ እንዲሳተፉ የማድረግ እድል ነው የምንሰጠው እና የተለያዩ የርዕሰ ጉዳይ ሀሳቦችን ለይተናል። ለምሳሌ ኢኮኖሚያዊ፣ ፖለቲካዊ፣ ታሪካዊ ምናምን እያልን ማለት ነው። በዛ መሰረት ፈቃደኛ የሆኑ ወጣቶችን እንፈልግና እነዛ ፈቃደኛ ወጣቶች መጀመሪያ የክርክር ሀሳብ ያቀርባሉ። ከዛ ለነሱ መልስ የሚሰጥ ሌላ ይመጣል፣ ወዘተርፈ እንደዚህ እየተመላለሱ ይሄዳሉ። ከዛ ይሄንን በተለያዩ መድረኮች ለምሳሌ በቴሌግራም በብዙሃን መድረኮች ላይቭ ክርክር እንዲያደርጉበት እናደርጋለን። መጀመሪያ በጽሁፍ ከተመላለሱ በኋላ ሌሎች ኦዲየንሶች ባሉበት ጽሁፍ ምንድነው ጥያቄ እያቀረቡላቸው ሰው እየመለሱ እንዲከራከሩ እናደርጋለን። አሁን ከዚህ በፊት በሁለት ርዕሰ ጉዳዮች ላይ ኦንላይን ክርክርም አድርገናል። እንደገና ኮንፈረንስም አዘጋጅተን እንዲከራከሩና የተለያዩ ከክልሎች የመጡ በተለይ ከዩኒቨርሲቲ አካባቢ የመጡ ወጣቶች እንዲሳተፉበትና የክርክሩ ወይም የውይይቱ አካል እንዲሆኑ አድርገናል።
የሌላውን እውነት የምንፈቅድ ከሆነ እንደዚህ ሾክ የሚያደርጉ ሪያሊቲዎች የምንሰማ ከሆነ ተረጋግተን አይ ቲንክ ኢስ ፖስብል በጋራ መማከር ከቻለን በጋራ መርሳት ኦር በጋራ ማስታወስ ኦር የኛ የምንፈልገውን ነገር የሚናገሩ ሰዎች ያሉበት ቦታ የመረጠን መሄድ ሳይሆን ሁሉም እውነቱን እንዲያወራ የምንፈቅድ ከሆነ የሌላኛውን ሌጂትመሲ ኦር ኤግዚስተንስ ሪኮግናይዝ የምናደርግ ከሆነ የትናንትን ጥላ ጨለማ ጥላ ማደብዘዝ የምንችል ይመስለኛል።
እንደዚህ ባሉ መድረኮች የሚቀርቡ ጉዳዮችን እንዴት ነው የምትመርጡ? መመዘኛችሁ ምንድን ነው? ወጣቶችን በእርግጥ እየገጠማቸው ያሉ ችግሮችን ነው ለማንሳት የምትወዱት ወይንስ ደግሞ ሊያስቡባቸው ወይም በመጪ ዘመናቸው ሊገጥማቸው ይችላሉ የሚሉ ሀሳቦችንስ ቀድማችሁ እንደ ሀሳብ ዝግጁነትም የምታቀርቡበት አሰራር አላችሁ?
ቴማቲክ ኤሪያዎችን እንግዲህ አይደንቲፋይ ስናደርግ በሚያደረግ ነው የአደባባይ ጉዳዮች ምንድን ናቸው? ወጣቶች በዩኒቨርሲቲ ያሉ ወይም በሌላ መስክ ያሉ በተለይ ወደ ፐብሊክ ሴክተር ወይም ህዝባዊ መስኮች ሲሰማሩ ለስራ የሚሆን እንዲሁ በሌሎች ሁኔታዎች ሲሰማሩ ሊገጥሟቸው የሚችሉት ፈተናዎች፣ ሙግቶች ምንድን ናቸው? እንደ አገር ተረካቢ ትውልድ መሰረታዊ ጥያቄዎችን በምን አይነት መልኮች ነው የሚያዩት? እንዴት ነው የሚያዳብሩት? ያንን የሚያዳብሩበት መድረክ እድል መስጠት ነው የኛ ፍላጎት። ስለዚህ በታሪካዊ ጉዳዮች ላይ የአደባባይ ጉዳዮች ምንድን ናቸው? እነዛ ላይ የሚያሳስቧቸው ምንድን ናቸው የሚለውን ራሳቸው እንዲጽፉ ነው የምናደርገው። ነገር ግን የተሻለ ኳሊቲ እንዲኖራቸው የሪቪወርስ ቲም አለን። ስለዚህ እነዛ ይገመግሙና እነዚህን አሻሽሉ ብለው ይሏቸዋል። ከዛ መሰረት ያሻሽላሉ በራሳቸው ማለት ነው። ምሳሌ የመጀመሪያው ዙር ላይ ከመጀመሪያው ኮንፈረንስ በፊት ያደረግነው ላይ በታሪክ ጉዳይ ላይ ተከራክረዋል። የመጀመሪያው ጸሐፊ ከታሪክ ጋር አባዜ ውስጥ ገብተናል የሚል መከራከሪያ ነጥብ አንስተዋል። እና ታሪክ አልፏል፣ በቃ ተጣብቀን እዛ መቅረት ሳይሆን ወደፊት ነው መመልከት ያለብን የሚል መከራከሪያ አንስተዋል። ለእርሳቸው መልስ የሰጡት ሌላ ወጣት ደግሞ እንደዛ የሚሉት አይ የለም፣ እንደውም የምንመለከተው ታሪክን ወደኋላ ሳይሆን በታሪካዊ የሀገረ መንግስት ምስረታ ወቅት የተዛቡ ነገሮች ስላሉ እነሱን ማስተካከል የግድ ስለሚል ነው ምናነሳቸው እንጂ ታሪክ አባዜ መግባት አይደለም። የተዛባ ያገር መንግስት ግንባታ ነው የሚመከራከራ ያለው ሰው በእነሱ ጉዳዮች ላይ እንዲሁም በሌሎች ላይ እንደዚሁ ይከራከራሉ። አሁን ደግሞ በቅርቡ የወጡትን ከተመለከትክ በሴኩላሪዝም ላይ ነው። በስቴት እና በአገር መንግስት እና ተምነቶች መካከል ያለው ግንኙነት ምንድን ነው? ሊሚቱ ምንድን ነው? ያንን ግንኙነት አንዱ በሌላኛው ጣልቃ የማይገባበት ስርዓተ መንግስት የመገንባቱ ሁኔታ ላይ ዋነኛ ኃላፊነት እና ተጠያቂነት ያለበት አካል የትኛው ነው የሚለው ላይ ነው የሚከራከሩት ወይም የመከራከሪያ ሀሳብ የሚያቀርቡት ማለት ነው።
ጊዜ ታሪክን እየፈለግን ያለ ነውችም አክቲቪስት ነን በመለም ሰዎች እየመጣ ያለው ብሶትኝ ነው የምንቆሰቁሰው እና ቁስልን ደግሞ የማድማት ነገር ነው። መፍትሄ የለው ወደ መፍትሄ ብንመጣ ሁለተኛ ታሪክ ይሄ ሴሌክት አድርጎ መርጦ የማንበብና የማውራት ነገር በጣም ትልቅ ችግራችን ይመስለኛል። ምክንያቱም 150 ዓመት ታሪክ ላይ ተበላሽቷል የሚያስብ ማህበረሰብ 500 ዓመት ወደ ኋላ መሄድ አይፈልግም ወይም 1000 ዓመት መሄድ አይፈልግም።
የተወሰኑ ክርክሮችን ውይይቶችን ለማየት ሞክሬ ነበረ። መሰል ክርክሮች የምሁራን ሐሳቦች ብቻ የሚለዋወጡበት ለበዛው ወጣት ግን የማይገቡ ሊሆኑ የሚችሉበት አጋጣሚዎች ሊኖሩ ይችላሉ። በተወሰኑ የእውቀትና የትምህርት ደረጃ ላይ ያሉ ሰዎች ብቻ የሚረዱት ነገር ግን የተወሰኑ ደግሞ ሳይረዱት የሚቀር ሐሳብ እንዳይሆን ምን ያክል ጥንቃቄ ታደርጋላችሁ?
እንግዲህ በጣም አስቸጋሪ ነው። ግን ዞሮ ዞሮ ጽሁፎችን ለምሳሌ መጀመሪያ የመከራከሪያ ሀሳቦችን ስንሰበሰብ በእኛ የምንናገረው በዚህ ርዕሰ ጉዳይ ዙሪያ ላይ ያላችሁን የመከራከሪያ ሀሳብ ስጡን ነው እንጂ በዚህ ቋንቋ በዛኛው ቋንቋ አይደለም። ለምሳሌ ግን በእንግሊዝኛ የሚመርጡ አሉ፣ በአማርኛ ወይም በሌላ የአገር ውስጥ ቋንቋዎች የሚመርጡ አሉ ማለት ነው። እና እኛ በተቻለ መጠን በአምስቱም በእንግሊዝኛ፣ በአማርኛ፣ በኦሮምኛ፣ ሶማሊኛ እና ትግርኛ ቋንቋዎች እንዲዳረሱ ትራንስሌት እያስደረግን እያስተረጎምን እያጋራን ያለ ነው። ክርክሮቹን ስናዘጋጅ በአንድ ቋንቋ ነው፣ በአማርኛ ነው በእርግጥ። እና በተቻለ መጠን ለሁሉም እንዲደርስ በቴሌግራምም በክለብ ሀውስም የምናደርግበት ምክንያት የተለያዩ አይነት የማህበረሰብ ክፍሎችን በሚገባቸው ቋንቋ ማቅረብ ከተቻለ ብለን ነው። እና ብዙ እንደዛ ግፊቶች እናደርጋለን። ነገር ግን አንዳንዶቹ ጽንሰ ሀሳቦች እንግዳም ስለሆኑ በኢትዮጵያ ታሪክ ውስጥ ለምሳሌ ሴኩላሪዝም ኩያ አማርኛ ወይም ሌላ የሀገር ውስጥ ትርጉም ማግኘት ይቸግራል። እና ሴኩላሪዝምን በቃ የመንግስትና የቤተ እምነቶች መለያየት ብለን ነው የምንለው። ግን ዞሮ ዞሮ ጽንሰ ሀሳቦቹ ወደ ማህበረሰቡ የሚወርዱትና በቀላሉ ግንዛቤ ሊገኝባቸው የሚችሉት በብዛት ውይይት ሲደረግባቸው ነው ብለን የምናምነው። ስለዚህ በተቻለ መጠን ይህንን አሁን የጀመርነውን እያሰፋን እንሄዳለን። የተለያዩ ጽንሰ ሀሳቦችም ህዝባዊ ይሆናሉ ማለት ነው። ከልሂቃን አንደበት እና ግንዛቤ ወጥተው ይሰፋሉ። ለሁሉም እኩል ስላልሆነ ነው እንደዚህ አይነቶቹ ክስተቶች የሚፈጠሩት እንጂ የመረዳት ችሎታቸው ዝቅተኛ የሆኑ የማህበረሰብ ክፍሎች ወይም ከፍተኛ የሆኑ የማህበረሰብ ክፍሎች ስላሉ አይደለም። ስለዚህ በተቻለ መጠን ይህንን ራሱን እንደ ትምህርት መስጫ ግንዛቤ ማስጨበጫና ማሳደጊያ እድል እየተጠቀምን እያሰፋን መሄድ ከቻልን የሚነሱት ርዕሰ ጉዳዮች ላይ ብዙሀን የሚኖራቸው ግንዛቤ እያደገ ይሄዳል የሚል አንዱ።
የመጪ ዘመን ግባችሁ ምንድን ነው? የወጣቶች ንግግር፣ ክርክርና ውይይት መድረክ ደርሶ ማየት የምትፈልጉበት ደረጃ ምንድን ነው?
እንግዲህ በተቻለ መጠን አሁን እኛ እንደ አንድ የሲቪል ማህበረሰብ ድርጅት እነዚህ ነገሮች ለማመቻቸት የተለያዩ የሰውና ሌሎችም ቁሳቁስ ወጪዎችን ይጠይቁናል። ስለዚህ እነዛን ሞቢላይዝ ማድረግ በቻልነው አቅም በሙሉ ለረዥም ጊዜ እና በሰፊው በተለያዩ የሀገር ውስጥ ቋንቋዎች የተለያዩ ከተማዎች ላይ የተለያዩ የክርክር መድረኮችን ማመቻቸት መቻል ነው ፍላጎታችን እና ይህንን የንግግር የዲቤት ወይም የክርክር ባህል አድርጎ ያንን በመንግስታዊ መዋቅሮች፣ በግል መዋቅሮች እንዲሁም በትምህርት ቤቶች፣ በተለያዩ አሰራሮች እንዲሁም በህዝብ ምክር ቤቶችም ጭምር የሚያድጉበት እድል መፍጠር ነው አላማችን በረዥም ጊዜ።
በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ወደ ቀጣዩ መሰናዱን እንሻገር። ዳግማዊ አሰፋ ይባላል ቀጣዩ እንግዳችን። ደራሲና የህግ ባለሙያ ነው። በወጣትነቱ ባልጠበቀ ሁኔታ የተተከሰበትና የትናንቱን ዳግማዊ ያሳጣው ጉዳት ከህልሙ አላስቆመውም፣ ይልቁንስ የህይወቱን አቅጣጫ ቀይሮታል። ከጥቃቱ በኋላ ሁለት መጽሐፍትን አሳትሟል። ዳግማዊ በሁለተኛ መጽሐፉ ጓደኛውን የገደለበትን እሱን ተኩሶ ያቆሰለውንና ከአንገት በታች ያሉ አካላቶቹ እንዳይሰሩ ያደረገውን ሰው ይቅርታ እንዳደረገለትም ተሰምቷል። ዳግማዊ አሰፋ ስለ እነዚህና ሌሎች ጉዳዮች ከሐዋሳው ዘጋቢያችን ዮናታን ዘብዲዮስ ጋር ተጨዋውቷል። በመቀጠል ይቀርባል።
የዛሬ 7 ዓመታት ገደማ ነበር ዳግማዊ አሰፋ አንገቱ ላይ በጥይት ተመታው። ከሐዋሳ ዩኒቨርሲቲ ከህግ ዲፓርትመንት በማዕረግ ተመርቋል። ብዙም ሳይቆይ ሌላ ልምድ ካለው የህግ ባለሙያ ወይም ጠበቃ ጋር ስራ ጀምሯል። ዳግማዊ ብዙ ህልም፣ ብዙ ራዕይ ለማሳካት እቅድ የነበረው ግና በልጅነቱ ነበር። ይሁን እንጂ ስራ በጀመረ በሁለት ወሩ የህይወት አቅጣጫውን የለወጠች ክፉ አጋጣሚ ተፈጠረች። መስከረም 28 2007 ዓ.ም
እዚሁ ሐዋሳ ከተማ ላይ አንድ ባለሀብት ኢቭኒንግ ስታር የሚባል ሆቴል ያለው ባለሀብት ሆቴሉን በ35 ሚሊዮን ብር ሸጦት ከዛ ሌላ መንግስት ሊከፈል ይገባ የነበረውን 3 ሚሊዮን ብር ቀንሶ ለመክፈል ፍቃደኛ ባለመሆኑ ምክንያት ገዢው ያንን ሆቴል ገዝቶ ለመንግስትም የሚከፈለውን ክፍያ ራሱ ከፍሎ ያንን የከፈለውን ገንዘብ እንድናስመልስለት ወደኛ ቢሮ መጥቶ ጠበቃ አድርጎ ዳንኤልን ቀጥሮት ነበር። ዳንኤል ለዚህ ጉዳይ ውክልና መውሰዱን ሲያውቅ የባለሀብት በተደጋጋሚ ጊዜ እየደወለ እስከ 500 ሺህ 600 ሺህ ብር ድረስ ጉቦ ሰጣለው አውቀተ ሸነፍ ወይ ደሞ ኬዙን አበላሽው ይያለ ይጠይቅ ነበር። ግን ለዛ ፍቃደኛ አልሆነም። በዚህ ምክንያት መስከረም 28 2007 ዓመተ ምህረት ቢሮአችን ቁጭ ብለን እየሰራን ባለንበት ከጧት 2 ሰዓት ተኩል የሚሆንበት ሰዓት ይሄው ግለሰብ ወደ ቢሮ በመምጣት ዳንኤልን ተኩሶ ሆዱ ላይ እኔን ደግሞ ተኩሶ አንገቴ ላይ በመምጣት ዳንኤልን ህይወቱን እንዲያልፍ ሲያደርግ እኔ ደግሞ በከባድ የአካል ጉዳት ዊልቸር ለመቀመጥ ተገድጃለሁ።
ዳግማዊ አሁን እንዴት ነህ? ጥያቄም
በርግጥ አሁን ጥሩ ነው። በፊት ብዙ የተደበላለቀ ስሜት ይሰማኝ ነበር። ይሄ አደጋ በነበረ ጊዜ ወጣት ነኝ፣ 23 አመቴ ነው፣ የማዕረግ ተመራቂ ነኝ፣ ብዙ ህልም ብዙ እቅድ ነበር። ያ በመጨናገፉ በጣም ስሜቴ በጣም ይጎዳል። ከዛ ውጪ ፊዚካሊ በጣም ከባድ ህመም ነበረው። ብዙ ቀዶ ጥገናዎች ነበሩኝ። ፋይናንሻሊ በጣም ከባድ ነበር። ሁሉም ነገሮች ማለት በሚቻል ደረጃ በጣም ከባድ ነበርና በጊዜ ሂደት ግን ከእግዚአብሔር ጋር ሁኔታዎችን እየተቀበልኩ ሲመጣ በተወሰነ ደረጃ መረጋጋትና ቢያንስ ውስጤን ሰላም ማድረግ ችያለሁ። ከህመም አንፃር አሁን እንደፈለኩ መንቀሳቀስ አልችልም። በእጆቼ መጻፍ መስራትም በእግሮቼ መራመድ መቆም አልችልም። ሌሎችም ከዚህ ጋር ተያይዘው ሆኑ ጉዳቶች አሉት። ግን ደህና ነው፣ ጥሩ ነው።
አዲሱን ዳግማዊ እንደተቀበለ ፈተናዎችን ለመጋፈት ቻልክ? ሌላ ጥያቄም
አንዴ ከመጣ በኋላ ወደፊት መጓዝ የምትችለው ስትቀበለው ብቻ ነው። ስለዚህ በጣም ጥርሴ ነክሼ ይሄኛውን ዳግም ማወቅ፣ መልመድ፣ መቀበል እሱ ብቻ ሳይሆን መውደድም ጭምር። በፊት እንደፈለኩ እንቀሳቀሳለሁ፣ በመኪና እንቀሳቀሳለሁ፣ ሞተር ሳይክል እንቀሳቀሳለሁ፣ ከሳምንቱ 7 ቀናት 6ቱን ቀን ስፖርት ሰራለሁ፣ እዋኛለሁ፣ ግራውንድ ቴኒስ እጫወታለሁ፣ ቴብል ቴኒስ እጫወታለሁ፣ ሩጫ ሮጣለሁ፣ ኤሮቢክ ሰራለሁ። ስፖርት የተባሉትን በቃ የሚቀረኝ የለም፣ በደንብ ነው የምሰራው። ያኛው ዳግም እኔ የገነባሁት ዳግም ነው። ይሄኛው ደግሞ እኔ ያልገነባሁትም ግን ኦልሬዲ መጥቷል። ስለዚህ መኖር ካለብኝ፣ መቀጠል ካለብኝ፣ መሳቅ ካለብኝ፣ ደስተኛ መሆን ካለብኝ ይሄኛውን ዳግም መቀበል ነበረብኝ።
ዳግማዊ ለምንድን ነው የምትኖረው?
ይሄ በጣም ከባድ ጥያቄ ነው። የመጀመሪያው መጽሐፌ ላይ ሁል ጊዜ ለምንድን ነው ይሄ አደጋ የደረሰብኝ እያልኩኝ በጣም አዝን ነበር። ከሆነ ጊዜ በኋላ 7-8 ጊዜ ሞቼ በቃ ሞተ ከተባልኩበት ከተነሳው በኋላ ግን ጥያቄ የነበረው ለምንድን የተረፍኩት ነው። ማንም ሰው ከማይተርፍበት አደጋ ላይ ለምንድን የተረፍኩት የሚል አሁንም የተረፍኩበትንና የምኖርበትን አንድ አላማ አግኝቻለሁ ብዬ አስባለሁ። እኔ አሁን ባለሁበት ቦታ ሁሉ ሰዎች እኔን በሚያዩበት ቦታ ሁሉ የመጀመሪያው ነገር ለሰዎች የምስጋና ምክንያት ነው። እጅግር ይያለው የሚያማርር በጣም ብዙ ሰው አለ። እየተንቀሳቀሰ እንደፈለገ እየወጣ እየወረደ ቢፈልገውን እየሰራ እየበላ እየጠጣ ግን በቃ አንድም ቀን አመስግኖ ማያቅ ብዙ ሰው አለ። ስለዚህ ሰዎች እኔን ሳይው ተመስገን ይላሉ። ስለዚህ አንዱ የምስጋና ምክንያት ሆኛለሁ፣ አንዱ ምኖርበት ምክንያት ነው። ሁለተኛውና ትልቁ ነገር ደግሞ ጽናት ነው፣ ማሸነፍ ነው። እኔ ለታናናሾቼም ለታላላቆቼም የሽንፈት ምክንያት መሆን አልፈልግም። በዚህ ምድር ላይ የምኖረው አንዴ ነው። ዛሬ ልትረፍ እንጂ የሆነ ቀን እንደምሞት አውቃለሁ። ስለዚህ መሞቴ ካልቀረ ደግሞ አሸንፌ የማሸነፍ ታሪክ ጽፌ ነው የምኖረው እማልፈው። ስለዚህ አንዱ የምኖርበት ነገር ደግሞ ጽናት ነው። ከዛ ውጪ ትልቁ ነገር ደግሞ ለብዙ ሰዎች የሚተርፍ ፍቅር፣ ለብዙ ሰዎች የሚተርፍ ይቅርታ፣ ለብዙ ሰዎች የሚተርፍ ሰላም በውስጤ ይዤ ነው የምንቀሳቀሰው። ስለዚህ ከራሴ አልፌው ለሌላው እኖራለሁ።
አደጋው ከመድረሱ በፊት ለማሳካት ያቀርካቸውን አላማዎች አሁን ለማሳካት ታስባቸዋለ?
አንዳንዶቹን ችያለሁ አድርጌያቸዋለሁ፣ አንዳንዶቹ ደግሞ ገና ናቸው፣ አንዳንዶቹ ደግሞ ከባድ ናቸው። እኔ ራሴ ተማሪ በነበርኩበት ጊዜ ሰዎች በፍትህ እጦት ወይም ደግሞ በህግ እውቀት እጦት ወይንም ደግሞ በገንዘብ ጠበቃ በማቆም ባለመቻል መብታቸው ሲነጠቅ አይቻል። ስለዚህ እኔ ተምሬ ቢያንስ በገንዘብ አቅም የሌላቸውንም ሰዎች እውቀት የሌላቸውንም ሰዎች ማገዝ አለብኝ ብዬ ነው ወደ ህግ የገባሁት። ከዛ በኋላ ይህ አደጋ ከመጣ በኋላ ግን በከፍተኛ ህመም ውስጥ ያሳለፍኩት አንድ አመት ብቻ ነው። ከዛ በኋላ መነሳት አለብኝ ብዬ ነው ቢሮ የከፈትኩት። ቢሮ ከፍታለሁ፣ ምክንያቱም ይህ አደጋ የገንዘብ አቅም የሌላቸውን ሰዎች ከማገዝ ሊያግደኝ አይችልም። ይህ አደጋ የህግ እውቀት አጥተው ፍትህ የሚያጡትን ሰዎች ሊያግደኝ አይገባም ብዬ ስላልኩኝ ነው የራሴን ቢሮ የከፈትኩት። ህግን የተማርኩት ህግ በአብዛኛው እውቀትና ንግግር ካለ ሌሎቹ ነገሮች ቀላል ናቸው። በዛ ምክንያት እነዚህን ህልሞች አሳክቻቸዋለሁ። ተጨማሪ ህልም ግን አግኝቼባቸዋለሁ። ሁለት መጽሐፎችን ጽፌ ለሌሎች መስጠት ስችል ሌላ በፊት ከማስበው እና ከማቅደው ሀሳብ በተጨማሪ አግኝቻለሁ ብዬ አስባለሁ። የኔ መፈክር አንድ ነው። ሰው ማለት ካንገት በላይ ነው። ካንገት በላይ ያለው አእምሮ፣ ካንገት በላይ ያለው አንጎል፣ ጭንቅላት ጠንካራ፣ ብርቱ፣ ንጹህ እስከሆነ ድረስ ካንገት በታች ያለው የሰውነት ክፍል በሱ የሚታዘዝ ነው። አያስፈልግም አልልም፣ ነገር ግን ያስፈልጋል። ግን ደግሞ ዋና አይደለም። ዋና ካንገት በላይ ነው። እጅ እግር ኖሮ አእምሮ ጥሩ ባይሰራ፣ እጅ እግር ኖሮ አእምሮ ቀና ካልሆነ እጅና እግር ምንም ትርጉም አይኖረው። ከዚህ አንፃር በዚህ መረ ነው መንቀሳቀሰው። አሁንም ቢሆን ይሄ ጉዳት ከየትኛውም ህልሜ እንዲያግደኝ አልፈልግም።
ከዳግማው ጋር ያደረግኩት ቆይታ የሰው ልጆችን ክፋትና ደግነት፣ የገንዘብ ፍቅርና ጥላቻ እንዲሁም ስለ ይቅርታ ጭምር ያወጋንበት ነበር። በክፍሉ ትቀርባል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ ዮናታንን ለቀደመው ዘገባ አመሰግናለሁ። ጣሊታ ራይዝ አፕ ከተመሰረተ 12 ዓመታትን ያስቆጠረ ተቋም ሲሆን በአዲስ አበባ ፈረንሳይ ለጋሲዮንና እንጦጦ አካባቢ እንዲሁም በሲዳማ ክልል ለጾታ ጥቃት የተጋለጡ ሴቶችን በማኖር ፍትህ እንዲያገኙ በመታገል በጾታዊ ጥቃት በተፈጠሩ እርግዝናዎች የተወለዱ ልጆችን በማሳደግ እየረዳ የሚገኝ ተቋም ነው። ኤደን ገረመው የተቋሙን መስራች ወይዘሮ አትክልት ጃንካንና በተቋሙ ውስጥ ማደጓን የምትናገር አንድ ወጣት አነጋግራ ተከታዩን ዘገባ ልካልናለች።
ወይዘሮ አትክልት ጃንካ ታዳጊና ለጾታዊ ጥቃት የተጋለጡ ልጃገረዶችን በአዲስ አበባ እንዲሁም በሲዳማ ክልል እያሰባሰቡ በማስተማር እንዲሁም የልጃገረዶቹ ልጆች ደግሞ በተገቢ ሁኔታ እንክብካቤ እንዲያገኙ የሚያደርገውን ጣሊታ ራይዝ አፕ የተሰኘ ድርጅት መስራች ናቸው። ወይዘሮ አትክልት ወደዚህ ስራ ለመግባት ረጅም ጊዜ ቢፈጅባቸውም ዋና መሰረቱ ግን የራሳቸው የልጅነት ዘመን መሆኑን ይናገራሉ።
ብዙ እድገቴን ያደግኩት የኖርኩት ማለት ይችላለሁ ከእህቶቼ ጋር ነው። እናቴ በልጅነት የሞተችው፣ ባቴም እንደዛው ብዙ አቆዩ። ከፍ ብዬ ነው ያረፉት። ነገር ግን ያሳደጉኝ እህቶቼ ናቸው እና ያደረኝም ያገባሁት በልጅነት እድሜ ነው። በ16 ዓመት ወደ ትዳር የገባሁት እና ስራውንም የጀመርኩት ወደ ህይወት የገባው ከራሴ ገጠመኝ ከህይወት ልምዴ በመነሳት ነው። ሴቶች ልጆች ካለድሚያቸው ያገባሉ። ባለድሚያቸውም የገቡት ብዙ ጊዜ ባለጌ ስለሆነች አይደለም፣ ከሌላም ነገር አንጻር አይደለም። የሚደግፋቸው ፍለጋ ደጋፊዋ ወንድ ይመስላታል እና ቆንጆ ነሽ ያላት ታምራለሽ ያላት ሰው ሁሉም የሚደግፋትና የወደዳት ስለሚመስላት አምናው ወደ ስሩ ትሸጎጣለች። ከዛ የተነሳ አለድሚያቸው የሚያገቡ ልጆች የሚገጥማቸውን ነገር ከማየት የተነሳ ነው ወደ ህይወት ያስገባኋቸው።
እሳቸው በልጅነታቸው ከገቡበት ከባድ የትዳር ህይወት ወጥተው ትምህርታቸውን በመማር ወደ ሌላ የተረጋጋ ትዳር ማለፋቸውን ይናገራሉ። ነገር ግን በሚኖሩበት በፈረንሳይ ለጋሲዮን አካባቢ እንዲሁም በሂሳብ ሰራተኝነት በሚያገለግሉባቸው ትምህርት ቤቶች ውስጥ ለሚያዩአቸው ታዳጊ ሴቶች ህጻናት ችግር እጅግ የቀረበና የሳሳ ስሜት ነበረኝ ይላሉ።
ጣሊታራ ይዛቱን ሲጀምር ኑሮ ፈረንሳይ ለጋሲዮን የሚባል ሱፐር ነበረ። የደን ኤሪያ ነው እና እነዚህ ከዛፍ ላይ የወደቀ ቅጠል መሬት ላይ የተራገፉ ቅጠሎችን ከዛ ቅጠል ጠርገው ሰው በዶን እያድርገው ወደ ሽሮ ሜዳ 4 ኪሎ ምናምን ይሸጣሉ ልጆቹ። ያንን የሚያደርጉት ቤት ውስጥ የምትጠብቅ እናታለች ሄዳ ጠርጋ ልጅቷ እስክታመጣ የ9 ዓመት ልጅ 10 ዓመት ልጅ 11 ዓመት ልጅ እንደዚህ የሚሆኑ ነው። ያንን ጠራጊ ሊለቅሙ ሲሄዱ ይደፈራሉ በደም ጠባቂዎች እና ቴስት ላይ ያጋጥማቸዋል። የተለያየ ችግር ያጋጥማቸዋል። አንዳንዴ ደግሞ ጽንስ ይፈጠር እና ያንን አቦርት ለማድረግ በሚጠቀሙት ነገር አንዳንዴ አካለ ስንኩል ይሆናሉ። ከዚህ በዚህ ምክንያት አያቸው ነበር እና እነዚህ ልጆች ሰፖርት ለማድረግ ወደ ቤት ያመጣቸው ወደ ህይወት ያመጣቸው ነበር እና የሚችለውን ነገር አድርጌ ትምህርታቸውን እንዲማሩ ጥረት አረጋል። ቁርስ አግኝቻት ብትሄድ ቁርስ አግኝቻ ይችል ትምህርት ቤት ብትሄድ ትምህርቷን በስርዓት ትማራለች ብዬ አስባለሁ። በሆነ አጋጣሚ እዚህ አካባቢ ስራ ነበር እና በዛ ሰዓት ምንድነው ማድረገው አብረውን የሚሰሩትን መምህራን ሳንቲም አዋጡ ናቸዋለሁ። እኔ ሂሳብ ባለሙያ ነበርኩ ያኔ እዛ ትምህርት ቤት ላይ ትምህርት ቤት ይሰራ እና ሳንቲም አዋጣና ዳቦ አለ እሱ እንደዛ ና አንዱን ለሁለት አንዱን ለሁለት ከዛ ንቅት ይላል። ከዚህ የተነሳ የተነሳዎች
እቤታቸው አንድ ሁለት እያሉ ልጆችን እያመጡ ቁርስ በማብላት እንዲሁም ደግሞ የተለያዩ ድጋፎችን በመስጠት የቆዩት ወይዘሮ አትክልት አንዲት ታዳጊን ለመርዳት የገቡበት ሁኔታ ለድርጅቱ መመስረት መነሻ እንደሆነ ይናገራሉ።
እያቸው 13-14 ሆኖ ትምህርት ቤት ያልገቡ በጀርባዋ ሊታዝንና በእጇ ደግሞ ሌላዋ ልጆቶች የኔ ልጆች ወደ ትምህርት ቤት ሲሄዱ ትሸኛቸዋለች፣ ሲመጡ ትቀበላቸዋለች። በጣም ተሳዝነኛል። ሰፈር ውስጥ እና ለምን ትምህርት ቤት አትሄጂም ስላት ማን እናቴ ቀን ስራ ልትሰራ ሄዳለች፣ ልጆቹ የሚጠብቅ የለም፣ እኔ እነሱን እንድጠብቅ ነው ከገጠር ያመጣች። አንቺ የዚህ አሁን ያለው የባለቤቷ ልጅ አይደለሽም ልትላት፣ አይ መጀመሪያ እኮ አገር ቤት በልጅነቷ የወለደች ትለኛለች። አየሽ እኔ ከተማ ስለሆንኩኝ ዳንኩኝ፣ ገጠር ያለችው እህቴ ግን ከዛ ሸሽታ ችግሯን ሸሽታ ወደ ከተማ ስትመጣ ልጇን ለሆነ ሰው ጥላ ለአያቷ ወይም ለእናቷ ለአክሷ ጥላ መጥታ እዚህ ጋር ደግሞ ቀን ሲመጣ ሌላ ትዳር ስትመሰርት ያችን ልጇን ነው መሳሪያ የምታደርገው። በቃ የእናቷ ጦስ ለእሷም ደርሷት እዚህ ጋር ደግሞ እናት ኑሯ ስላልተሳካላት የቀን ስራ ትሰራለች። ልጅቷ አሁንም ደግሞ በዛች ጫማ ውስጥ እግሯ ገብቷል።
ይሄ የትውልድ ቅብብሎሽ የሆነው የሴቷ የበደል ቀንበር መሰበር አለበት የሚሉት ወይዘሮ አትክልት ከዛሬ 12 ዓመት በፊት ባቋቋሙት ተቋም በኩል የተለያዩ ድጋፎችን እየሰጡ ይገኛሉ።
ለጾታዊ ጥቃት ሰለባ የሆኑት ልጆች በአባት ይደፈራሉ፣ በወንድም ይደፈራሉ፣ በዘመድ ይደፈራሉ። ስለዚህ ልክ እንደወለደች ልጅን ትጥላለች። ይሄ ለምን መሰለሽ የሌሉት በሲዳማ ባህል ከጋብቻ ውጪ የወለደች ሴት ባና ይባላል። ውግዝ ነው፣ የሚያገባት የለም። ይዛ ወይ መጥፋት አለባት ወይ ማጥፋት አለብን።
አድማጮቻችን እንዲሁም ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶው፣ ንጉሱ ታምሬ ደግሞ በድምፅና ምስል ምህንድስና እስካሁን ድረስ አብረናችሁ አምሽተናል። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።